የዜና መጽሔት
በኦሮሚያ ክልል አርሲ ዞን ሮቤ ዲዳ ወረዳ ባሳለፍነው ሰኞ ሚያዝያ 12 ቀን 2018 ዓ.ም ምረት አንድ ቤተክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር ባልታወቁ ታጣቂዎች መገደላቸውን ቤተሰቦችና የቤተክርስቲያን አገልጋዮች ገለጹ። ሙሉ የፍሳሐ የተባሉት ለአመታት በዚያ የኖሩ አገልጋይ በተጠቀሰው ቀን አመሻሹ ላይ ከሁለት ወንድሞቻቸው ጋር ከቤታቸው ተጠርተው ከምሽቱ 3 ሰዓት ግድም ወደ ጫካ ተወስደው እንደተገደሉ ነው የተነገረው። ከአዲስ አበባ ስዩም ጌቱ ዘገባ ልኮልናል።
አስተያየታቸውን ለዶችቬሌ የሰጡ የሟቹ አቶ ሙልዬ ፍሳቢ ተሰብ ግድያው የተፈጸመበትን ሂደት ሲያስረዱ ይህን ብለዋል።
በዛ የደረሰው አደ 12 ሰዓት ተኩል ላይ ወደ ማታ ወደ ምሽቱ መምጫ ማለት ነው። በዛ ሰዓት መጡ። በዛ ሰዓት ገቡ። በገቡ ሰዓት እሱ ከፍታ ብሎ ማለት አገኙ ያዙ። ከዛ በቃ ወደ አንድ ወደ አዛዟሩ። ከዛም ደግሞ ሌሎች ያው ሙስሊሞች ሁለት ሙስሊሞች ነበሩ። እዛ እነሱን በሳሰደና መጣ ወደ 3 ሰዓት ምናምን ሄዱ።
ሌላው ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቆ አስተያየታቸውን የሰጡን በአካባቢው የጄና መብሩክ ቅዱስ እግዚአብሔር አብ ቤተክርስቲያን አገልጋይ ሰኞ ዕለት ከቤታቸው ተወስደው የተገደሉት አቶ ሙሉዬ ፍሳ በታጠቁ አካላት ከመኖሪያ ቤታቸው ተወስደው ነው ብለዋል።
ጄና መብሩክ ቅዱስ እግዚአብሔር አብ ቤተክርስቲያን ነው የሚኖሩት። የዛ አባል ከመሆናቸው ባሻገርም ያው ቤተክርስቲያኑን ለብዙ አመታት ሲያገለግሉ የኖሩ ናቸው። ምእመንም ቢሆኑ የምእመን ድርሻን ይዘው ሲያገለግሉ የነበሩ ደጃፍ ላይ ነው ቤታቸውም። ካህናቱም ቀድሰው ሲወጡ ማደፊያ ነው የእሳቸው ቤት። ቤተክርስቲያን አገልጋዮች እሳቸው ጋር ነበረ ከሚያርፉት የነበረ እሳቸውን ነው ለ12 ለ13 አጥያት አንድ ሰዓት ከምናምን አካባቢ ነው ገና ከብታጉረው እንዳሉ የገደሏቸው። እንደዚሁ በቃ ቤተክርስቲያኑ በተለያየ መልኩ የሚያገለግሉ ናቸው። እንግዳ ተቀባይ ናቸው። በቃ
አስተያየት ሰጪው የሃይማኖት አባት እንዳሉት በዕለቱ ምሽቱን የተገደሉት አቶ ሙልዬ ፍሳ ከሁለት ወንድሞቻቸው ጋር ጭምር ወደ ጫካ ተወስደው እንደሆነም ነው የገለጹት።
ሙስሊሞች ሁለት ወንድሞች አሉ፣ እዛ አካባቢ ናቸው። እነዚህ ሶስቱን ነው በጋራ አድርገው እንደዛ አድርገው ገደላቸው። እነዛ ሙስሊም እምነት ተከታይ ናቸው፣ እሳቸው ክርስቲያን ናቸው። አንድ ላይ ነው አንድ ላይ ገለዋቸው። ጠዋት ነው አስከሬ ናቸው የተገኘ።
ገዳይ ይታወቃል?
አይ ምን ይታወቃል ደግሞ ምን ይታወቃል።
በዚህ አካባቢ ብቻ ከ2017 ዓ.ም ወዲህ እንኳን በተለያዩ ጊዜያት ወደ 46 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በታጣቂዎች መገደላቸውን የገለጹት አስተያየት ሰጪው የቤተክርስቲያን አገልጋይ ምዕመናንም በተለያዩ ቀበሌያት ለመፈናቀል መገደዳቸውን አስረድተዋል።
አሁን ያ ቤተክርስቲያን እኮ ብቻውን ቀርቷል። ያሉትም እነዚህ ነበሩ፣ ትንሽ ከነዛ ቦታ የቆዩት። ሌላማ ተፈናቅሎ አሁን ቤተክርስቲያኑንም በቃ ስጋት ላይ ነው፣ ማንሳት ላይ ነን። ብዙ አደጋ የተፈጸመበት ነው። መደዳውን ከ2017 ጀምሮ እንደዚህ መሰል አደጋዎች ከአርባ ምናምን ሰው በላይ ተገሎብናል። ባለፈው ሪፖርት ስናደርግ 44 ሰው ነው። አሁን ሁለት ተጨምሮ ወደ 46 ሰው ነው። ባለፈውም ደግሞ አንድ ግለሰብ ለዚህ ፍቅረ የሚባል ሰውዬ እንደዚህ ተገለዋል። እንደቶ የሚባል ቀበሌ ነው። እሱንም እንደዚሁ ነው በተመሳሳይ አገዳደል ሁኔታ ነው የገደሉት መጋቢት 16 ለ17 አዝያ።
ይህ በተደጋጋሚ የሚከሰተው ሰላማዊ ዜጎች ላይ ያነጣጠረው የታጣቂዎች ጥቃት ደግሞ በርካታ ሰዎችን ከሀብት ቀያቸው ማፈናቀሉንም እንዲሁ አስተያየት ሰጪው አስረድተው ስጋቱ አሁንም አለማባራቱን ገልጸዋል።
በየዘመዱ በየከተማው ተጠልሎ አብዛኛው ለረሃብና ለችግር እየተጋልጦ ነው ያለው። ወደ 5 የሚሆኑ ቤተክርስቲያን ምዕመናኖቻቸው በረዋል። ነፍሱን ለማዳን ወደ ተለያየ ቦታ ሄዷል። ለማረስም አልቻለም። እርሻው ዝም ብሎ ዝንጀሮና እንዲያው የአውሬ መጫወቻ ሊሆን አዝመራ ስጋቱ በጣም ከባድ ነው።
ዶችቬሌ ነዋሪዎቹ ከጸጥታ ሁኔታ ጋር ተያይዞ ስላነሱት ጥቃትና ተፈጽሟል ስለተባለው ግድያ ከወረዳው ዋና አስተዳዳሪ አቶ ባያን ቃሲም ተጨማሪ አስተያየት ለማግኘት በእጅ ስልካቸው በመደወልና የጽሁፍ መልእክት በመላክ ያደረገው ጥረት ለዛሬ ምላሽ አላገኘም። ከዚህ በፊት በአርሲ ዞን በተለያዩ አካባቢዎች ሰላማዊ ዜጎች ላይ የሚፈጸመው ጥቃት እንዲቆም መንግስት በተጠናከረ መልኩ የጸጥታ አካላትን በማሰማራት ንጹሐን ዜጎችን እንዲጠብቅ መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ መጠየቁ ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የአፍሪቃ ህብረት የሰብአዊ መብት ጥሰት በሚፈጸምባቸው ሀገራት ላይ የሚያስተላልፋቸው ውሳኔዎች በአባል ሀገራት እንደማይተገበሩ የጸጥታ ጉዳይ ተመራማሪዎችና ዲፕሎማቶች ተናገሩ። አባል ሀገራት ከህብረቱ ጋር ከመተባበር ይልቅ ውሳኔው ከተላለፈበት ሀገር ጋር ያላቸውን ግንኙነትና ጥቅም ያስቀድማሉ ተብለዋል። ከአዲስ አበባ እስክንድር ፍሬው ተከታዩን ዘገባ ልኮልናል።
በእንግሊዝኛ ምህጻረ ቃል ISS ተብሎ የሚጠራው የጸጥታ ጥናት ተቋም በኢትዮጵያ ከሚገኘው የኔዘርላንድ ኤምባሲ ጋር በመተባበር ባዘጋጀው ሴሚናር ላይ የተናገሩ ተመራማሪዎችና ዲፕሎማቶች እንዳሉት የአፍሪካ ህብረት በተለያዩ ሀገራት በሚፈጸሙ የሰብአዊ መብት ጥሰቶች ላይ ለመስራት መዋቅሮቹን ይበልጥ መጠቀም አለበት። በሀገሪቱ የተለያዩ አካባቢዎች በሚካሄዱ ግጭቶችና በሌሎችም ሁኔታዎች ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች አሳሳቢ መሆናቸውን የገለጹት ተሳታፊዎቹ ህብረቱ በጉዳዩ ላይ ከመስራት አንጻር እንቅፋቶች እየገጠሙት መሆኑንም ጠቁመዋል። የISS የምስራቅ አፍሪካ ቢሮ ኃላፊ ዶክተር ፖል ሲሞን ሃንዲ ለዶይቼ ቬለ እንደተናገሩት አባል ሀገራት ውሳኔዎችን ከመተግበር አንጻር የሚያሳዩት ትብብር አነስተኛ ነው። ህብረቱ የመንግስታት ህብረት መሆኑ ለዚህ አንዱ ምክንያት መሆኑንም ገልጸዋል። ተጠያቂነት መኖሩ አስፈላጊ መሆኑንም አብራርተዋል።
Member states need to be motivated, convinced or coerced into
አባል ሀገራት ውሳኔዎችን እንዲተገብሩ ማነቃቃት ማሳመንና ማስገደድ ያስፈልጋል። የአንድ ድርጅት አባል የምትሆነው በሌሎች ላይ ተፈጻሚ የሚሆነው የድርጅቱ መመሪያ ባንተም ላይ ተፈጻሚ እንዲሆን ስትስማማ ነው። ይህ ማለት የሚወሰኑ ውሳኔዎች በሁሉም ላይ ተፈጻሚ ይሆናሉ ማለት ነው። በአፍሪካ ህብረት ደረጃ ያለው ችግር ውሳኔዎችን አለመተግበር የግድ ተጠያቂነት አለማስከተሉ ነው ብለዋል።
The problem is that lack of implementation does not necessarily lead to any consequence.
እናም መፈንቅለ መንግስት የሚካሄድባቸውን ሀገራት ከአባልነት ከማገድ በዘለለ በሌሎች ሁኔታዎች ላይ ህብረቱ እርምጃ እንደማይወስድ ተመራማሪው አብራርተዋል። የአፍሪካ ህብረት ራሱን መመርመር እንደሚገባው ማስረድተዋል። ሀገራቸው ለነጻነትና ለኩልነት ያደረገችውን ጉዞ ምሳሌ በማድረግ የተናገሩት በአፍሪካ ህብረት የደቡብ አፍሪካ ምክትል ቋሚ ተወካይ ማቴኮ ኡርሱላ ሌትሲ የትብብርን አስፈላጊነት አብራርተዋል። የደቡብ አፍሪካን አፓርታይድ ያስወገደው የአፍሪካ ሀገራት የጋራ አቋም መያዛቸው የተቀረውን ዓለም ማዕቀቦችን መተግበሩና ጫናዎችን ማድረጉ እንደሆነ ገልጸዋል። አሁን ግን በርካታ የአፍሪካ ሀገራት የአፍሪካ ህብረት በአንድ ሀገር ላይ የሚያስተላልፈውን ውሳኔ ከመተግበር ይልቅ የሁለትዮሽ ጥቅማቸውን እንደሚያስቀድሙ ምክትል ተወካይዋ ተናግረዋል። ደቡብ አፍሪካ አባል በሆነችበት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ስር የተደራጀ የማዕቀብ ኮሚቴ መኖሩን ያስታወሱት ሌትሲ በአባል ሀገራት አለመተባበር ፈተና እየገጠመው መሆኑን ለዶይቼ ቬለ በምሳሌነት አስረድተዋል።
That is having challenges with the enforcement of creating the sanctions that are going to be
የማዕቀብ ኮሚቴው በበርካታ አባል ሀገራት የሚፈጸሙ የሰብአዊ መብት ጥሰቶችን የሚቀርፉ ማዕቀቦችን ከመተግበር አንጻር ፈተና እየገጠመው ነው። የተወሰኑት መሰረታዊ ችግሮች ውሳኔውን በመተግበር ዙሪያ ያሉ ናቸው በማለት ነው የገለጹት።
issues in and around enforcement
የደቡብ አፍሪካዋ ዲፕሎማት እንዳብራሩት አገራት ከምንም በላይ ውሳኔው ወይም ማዕቀቡ ከመመለከቱ አካል ጋር ያላቸውን ግንኙነት ያስቀድማሉ።
If you're going to have travel bans or you're going to freeze bank accounts, this is something that
የጉዞ እገዳ ማድረግ ወይም በባንክ ያለ ገንዘብ እንዳይንቀሳቀስ ማድረግ ከተፈለገ ይሄ መተግበር ያለበት ባለም አቀፍ ደረጃ ነው። ነገር ግን አገራት ብሔራዊ ጥቅማቸውን የሚያስቀድሙ ከሆነ ማዕቀብ መጣል አስቸጋሪ ይሆናል። ምክንያቱም አባል ሀገራት በሌሎች ሀገራት እየተፈጸሙ ባሉ የሰብአዊ መብት ጥሰቶች ላይ ከመነጣጠር ይልቅ ከአጋሮቻቸው የሚያገኙትን የኢኮኖሚ ጥቅም ያስቀድማሉ ብለዋል።
Member states or nation states are looking at the economic benefits of the allies that they have.
የአፍሪካ ህብረት በአባል ሀገራት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን ለመከታተልና እርምጃ ለመውሰድ የሚያስችሉ በቂ አደረጃጀቶችና መዋቅሮች እንዳሉት በሴሚናሩ ላይ የተናገሩ የጸጥታ ተንታኞችና ዲፕሎማቶች አመልክተዋል። ይህም ሆኖ ግን በእነዚህ መዋቅሮች መካከል የቅንጅት ችግር እንደሚታይ ጠቁመዋል። የህብረቱ የሰላምና ጸጥታ ምክር ቤት የሚያስተላልፋቸው ውሳኔዎች አለመተግበርም ከዚሁ ከቅንጅት አለመኖር ጋር የተያያዘ መሆኑን ዶክተር ፖል ሲሞን ሃንዲ ያምናሉ።
What we see today is that the PSC takes decisions, sometimes even forgets about it, those, and can take the same kind of decisions a couple of years later.
ዛሬ የምናየው ምንድነው የሰላምና ጸጥታ ምክር ቤቱ ውሳኔዎችን ያስተላልፋል። አንዳንዴም እነዚህን ውሳኔዎች ማስተላለፉን ይረሳና ከሁለት አመታት በኋላ ተመሳሳይ ውሳኔ ሊያስተላልፍ ይችላል ከዚህ ቀደም ያስተላልፋቸው ሳይተገበሩ። ስለዚህ አሁንም ክፍተቱ ያለው በትግበራ በክትትልና የተወሰኑ ውሳኔዎችን በመገምገም ላይ ነው በማለት አብራርተዋል።
and evaluating decisions being taken
ISS በመባል የሚታወቀው የጸጥታ ጥናት ተቋም እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2023 ይፋ ያደረገው ጥናት እንደሚያሳየው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2004 ጀምሮ ካስተላለፋቸው ውሳኔዎች 90% ተግባራዊ አልተደረጉም። ለዲ ደብሊው እስክንድር ፍሬው ከአዲስ አበባ።
የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ባለው መረጃ በ614 ምርጫ ክልሎች ላይ ምርጫ እንደሚያካሂድ ገለጸ። 50.5 ሚሊዮን መራጮች መመዝገባቸውን ያስታወቀው ቦርዱ የህግ ጥሰት ፈጽሟል ያላቸውና በአምስት ክልሎች ውስጥ የሚገኙ 22 ምርጫ ጣቢያዎችን መዝጋቱን ይፋ አድርጓል። በሌላ በኩል ትብብር ለኢትዮጵያ አንድነት የምርጫ ካርድ የሚያዝ ፍላጎት በመጨመሩና የመዝገባ ሂደቱ ላይ ችግሮች ስለነበሩ በሚል የመራጮች መዝገባ ለ7 ቀን እንዲራዘም ቦርዱን በደብዳቤ ጠይቋል። ቅንጅቱ ከቦርዱ እስካሁን ምላሽ እንዳላገኘ አስታውቋል። ከአዲስ አበባ ሰለሞን ሙጪ ዝርዝር ዘገባለው።
ከሶስት አመታት ግድም በፊት አዲስ አበባ ውስጥ የተቋቋመው የኦሮሞ ምርምር ማዕከል ኦራ ባለፉት 2 ቀናት አዲስ አበባ ውስጥ የሀገር ውስጥና ከተለያዩ ሀገራት መሁራንን በማሳተፍ ሁለተኛ ዓለም አቀፍ ጉባኤውን አካሂዶ ትናንት አሙስ አጠናቋል። የኦሮሞ ባህል ታሪክና አገር በቀል እውቀቱን በማጥናት በፖለቲካና ኢኮኖሚ ተጽዕኖ ላይ እውቀት ለመጨመር ተቋቋመ የተባለው ማህበሩ በሰሞነኛው ኮንፈረንሱ 24 ግድም ጥናታዊ ጽሁፎችም ቀርበውበት ተመክሮባቸዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና ፕሮፌሰርና የምርምር ማህበሩ ቦርድ ሰብሳቢ ፕሮፌሰር በቀለ ጉተማ በተለይም ለዶች ቬሌ በሰጡት አስተያየት የምርምር ማህበሩ በኢትዮጵያ ተዛብቶ ተጽፈዋል ያሉት ኦሮሞን የተመለከቱ ታሪኮችን በማስረጃ ደግፎ አርሞ መጻፍ ትኩረት አድርጎ ከሚሰራባቸው ጉዳዮች አንዱ ነው ብለዋል።
ሆን ተብሎ ኦሮሞን ወደ ዳር የመግፋት ማርጂናላይዝ የማድረግ ስራ ነው የተካሄደው። እንደውም ኦሮሞ ከውጭ ነው የመጣው እስከ ማለት የደረሱ ነው። ምንም ሬከርድ አይኖር በጥላቻ ላይ የተመሰረተ ነገር ነው። እሱን እያሸነፍነው ነው። አሁን በተለይ ትናንትና በፕሮፌሰር ዳንኤል አያና የቀረበው እንደውም አርኪኦሎጂካል እና ሊንግዊስቲክ ማስረጃዎቹ የሚያሳዩት ኦሮሞ ከደቡብ ወደ ሰሜን ሳይሆን ከሰሜን ወደ ደቡብ እንደተንቀሳቀሰ ነው። እነዚህ ነገሮች ሲታተሙ ግልጽ ይወጣል። ያወቁት ከውጭ የመጡት ኦሮሞ ሩህሩና ደግ ህዝብ እንደሆነ ተባብሮ አብሮ ለመኖር ዝግጁ እንደሆነ ነው የተናገሩት። ኦሮሞም የሚለው ይህንኑ።
በተቃራኒው ግን አንዳንድ የአገር ውስጥ ጸሐፊዎች የኦሮሞን ታሪክ ያለበቂ ማስረጃ አዛብተው መጻፋቸውን ገልጸው ይህ ግን ኢትዮጵያ ውስጥ የትኛውንም ህዝብ እንደማይመለከት አስረድተዋል።
ይሄ ለምን ሆነ የሚለው ኦሮሞ እዚህ መሀል ሪሶርስ ላይ ነው ያለው ተጠቃሚ ለመሆን የገዢ መደቦች ካሄድ ይመስለኛል። ይሄ ማንም ህዝብ ላይ ደግሞ ያተኮራለም። የገዢ መደቦች ናቸው ይህን ያደረጉት። የአማራ ህዝብ አይደለም፣ የትግራይ ህዝብ አይደለም፣ ሌላ ህዝብ አይደለም። ከነሱ የወጡ በተወሰነ ደረጃ የኦሮሞም ያለበት የገዢ መደብ የሰራው ነገር ነው። ይህንን በትክክል ማስቀመጥ ያስፈልጋል። እዚህ ላይ በርካታ ስራ ተሰርተዋል፣ እየተሰራም ነው። እኛም ለዛ በበኩላችን አስተዋጽኦ ለማድረግ ነው።
ተመሳሳይ አስተያየታቸውን በዚህ ረገድ ያጋሩን በአዲስ አበባ ዩኒቨርሲቲ የታሪክ ተመራማሪና የድህረ ምረቃ ተማሪዎችን የሚያማክሩ ፕሮፌሰር ተሰማ ታ ናቸው። እንደሳቸው ማስተያየት ከ16ኛው መቶ ክፍለ ዘመን በፊት በምስራቅ አፍሪካ ነባር ህዝብ የሆነው ኦሮሞ ከሰሜን ኢትዮጵያ ክፍል ወደ መሀልና ደቡብ የአገሪቱ ክፍል መንቀሳቀሱን የሚያሳዩ ታሪካዊ ማስረጃዎች አሉ።
16ኛው መቶ ክፍለ ዘመን የሚባለው የኦሮሞ ንቅናቄ ከደቡብ ወደ ሰሜን ነባር ሰዎችም ነበሩ የቀሩ፣ ከሰሜን ወደ ደቡብ ሲሄድ፣ ከደቡብ ደግሞ ወደ ሰሜን ሲመጣ እነዚህ የቀሩቱ ውስጥ ተሰራጭቶ የኖረ ህዝብ መሆኑን ነው ያረጋገጥ ነው በጥናትና በምርምር። ከውጭ መጣ ከመደገስካር ነው ከምን የሚሉት ስነ መንግስት ውስጥ ቦታ ይዘው የነበሩት ለፖለቲካ ብለው ያስቀመጡት ተረት እና ትርክት ነው እንጂ በታሪክ የተመሰከረ አይደለም።
ታሪክ በማስረጃ መደገፍም አለበት የሚሉት የታሪክ ተመራማሪው ፕሮፌሰር ተሰማ ታአ የኦሮሞን ታሪክ ዳግም ስንጽፍ ለዚህ ትኩረት በመስጠት ነው ብለዋል።
ተረት ተረት አይደለም፣ ተጨባጭ ምንጭ እየተጠቀምን ነው የምንሰራው። እኛ በጥንቃቄ ነው የምንሰራው። ማንንም ለመበደል ጭቅጭቅ ለመፍጠር አይደለም። ኦሮሞ እንዴት ነው እዚህ ደረጃ ላይ የደረሰው የሚለው ለማረጋገጥ ብቻ ነው፣ በትክክል ለማስተካከል ነው እኛ አስተዋጽኦ እያደረግን ያለ ነው። በቃል በሞኖግራፍ በልዩ ልዩ ጽሁፍ ውስጥ እንዲያውም በነገስታት ክሮኒክል ውስጥ የተጻፉ ነገሮች በትክክል ያልወጡ ስለሆነ እነሱን አውጥተን ኦሮሞን የሚመለከት ነገር ማስተካከል ነው የያዝ ነው። ይሄ ህዝብ ትልቅ ህዝብ ነው። ይሄ ደግሞ ተቀባይነት እንዲኖረው ነው እንጂ ዝም ብሎ ብቻ ተረት ተረት ማውራት አይደለም።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች፣ ቀደም ሲል የቀረበው ስዩም ጌቱ ከአዲስ አበባ በኢትዮጵያ ውስጥ ተዛብተው ተጻፉ የተባሉትን አንዳንድ የታሪክ መዛግብት በማስረጃ በማስደገፍ አርሞ የመጻፍ የምርምር ስራዎች እየተከናወኑ መሆኑን የኦሮሞ ምሁራን መግለጻቸውን የዘረዘረበትን ዘገባ ነው። በድጋሚ ወይም በቀጣይ የምርጫ ቦርድ የሚመለከተውን ዘገባ እናስከትላለን።
የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ለሚያካሂደው 7ኛው ጠቅላላ ምርጫ እስከ ሚያዝያ 14 ቀን 2018 ዓመተ ምህረት ድረስ 50.5 ሚሊዮን ምራጮች ተመዝግበው ስራውን ማጠናቀቁንም ትናንት ይፋ አድርጓል። ይህ ቁጥር ሩቅ ቦታዎችን፣ ልዩ የምርጫ ጣቢያዎች የሚባሉትን ማለትም የሀገር ውስጥ ተፈናቃዮችን፣ በሌላ በኩል የመከላከያ ሰራዊት አባላትንና የከፍተኛ ትምህርት ተቋማት ተማሪዎችን የማይጨምር ነው ያሉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ፣ አብዛኛው በአካል መከናወን አምስት ሚሊዮን ያህሉ በበይነ መረብ በተዘጋጀው የካርድ መውሰድ ስርዓት መፈጸሙን ተናግረዋል። የተለያዩ የፖለቲካ ፓርቲዎችና ይመለከተናል ያሉ አካላት የምርጫ ካርድ አሰጣጥ ላይ ግልጽ የህግ ጥሰቶች መኖራቸውን በተደጋጋሚ ሲገልጹ ቆይተዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትናንት ምሽት በሰጡት መግለጫ አምስት ክልሎች ውስጥ ይህንን ጥሰት ፈጽመዋል ያሏቸው 22 የምርጫ ጣቢያዎች መዘጋታቸውን አረጋግጠዋል።
የመራጮች ተመሳሳይ አይነት ፊርማ ሲገኝ በምርጫ ካርድ አሰጣጥ ሂደት ላይ ችግር ሲፈጠር በእንደዚህ አይነት የምርጫ ህግ ኢሬጉላሪቲ የተዘጉ አሉ። መመዝገብ ያለባቸውን መራጮች በአግባቡ ያለመመዝገብ፣ መመዝገብ የሌለባቸው ኤሊጀብል ያልሆኑትን መመዝገብ፣ ያመዘጋገቡት ሂደት ላይ ችግር ስለነበረ እሱን በተመለከተ ቦርዱ እርምጃ ወስዶ አስተካክሏል። የሚዘጉትን ዘግቷል። ለምሳሌ በኦሮሚያ ወደ 12 ምርጫ ጣቢያዎች፣ ሲዳማ 2፣ ሶማሊያ 6፣ አማራ 1፣ ሀረሪ 1 ወደ 22 ምርጫ ጣቢያዎች ዘግተናል።
ለምርጫ አራት የፖለቲካ ፓርቲዎችን ያቀናጀው ትብብር ለኢትዮጵያ አንድነት ሚያዝያ 14 ቀን 2018 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ቦርዱ የምዝገባ ስራን ቢያንስ በአንድ ሳምንት እንዲያራዝም ጠይቋል። የትብብሩ ጸሐፊ የሆነው ፓርቲ ኢህአፓ ፕሬዝዳንቱ አብርሃም ሃይማኖት ምክንያት ያሉትን ዛሬ ነግረውናል።
ብዙ ሰው ተደጋጋሚ ተመላልሶ ነው የተመዘገበው። የባከኑ ጊዜያቶች ስለነበሩ እነዛንም ለማካካስና ሁኔታዎች ደግሞ በተለይ የፖለቲካ ስራ መሰራት ከተጀመረ በኋላ የመራጩ ማህበረሰብ የካርድ የመያዝ ፍላጎት ከፍተኛ ደረጃ ስለደረሰ 7 ቀን መጨመር አለበት ብለን በማሰብ ነው ደብዳቤ ያስገባ ነው። እስካሁን ባለው ምላሽ አልተሰጠም። የምዝገባ ሂደቱ ላይ ሰፋፊ ችግሮች የነበሩበት በመሆኑ አንዳንድ ቦታዎችም ላይ ግልጽ የሆኑ ችግሮች ስላሉ ከዛ በላይ ሊመዘገብ እንደሚችል መረጃዎች አሉ።
የፌዴሬሽን ምክር ቤት የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ወስኗል። ቦርዱ ህጋዊነቱን የሰረዘው ህወሓት በትግራይ ክልል ምርጫ እንደማይካሄድ አስጠንቅቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ይህንን የትግራይ ክልል የምርጫ ስራን በተመለከተ ተጠይቀው ተከታዩ ምላሽ ሰጥተዋል።
አስቻይ ሁኔታዎች እየተፈጠሩ ሲሄዱ የምርጫ ሂደቱ ይቀጥላል የሚል እምነት አለን። ምርጫን ካስኬድ አድርጎ ማስኬድ ለመጀመሪያ ጊዜ አይደለም። በስድስተኛው ሀገራዊ ምርጫ ማድረግ ያልተቻለባቸውን ግማሹን በሰኔ 14 አደረገ፣ የተወሰነው መስከረም ላይ አደረገ፣ የተወሰነውን ደግሞ ከሶስት ዓመት በኋላ በሰኔ 2016 አድርጓል። ስለዚህ ይህን ሂደት እየተከተለ አስቻይ ሁኔታዎችን እየተከታተለ የሚፈጽመው ይሆናል።
የመራጮች ምዝገባ ይራዘም የሚል ጥያቄ ያቀረበው ትብብር ለኢትዮጵያ አንድነት እንደሚለው ግን አስቻይ ሁኔታ የለም በሚል ምክንያት በሁሉም አካባቢ ወጥ በሆነ ጊዜ ምርጫ ያለማድረግ አዝማሚያን አይቀበለውም።
ለምሳሌ ቅንጅቱ በአማራ ክልል ኦፊሻል የፖለቲካ እንቅስቃሴ አቁሟል። በኦሮሚያም አካባቢ ብዙ አስቻይ ሁኔታ የሌለባቸው ስፍራዎች አሉ። ትግራይ ብቻ አይደለም፣ መላው ሀገሪቱ ውስጥ አስቻይ ሁኔታ የለም ማለት ይቻላል። ይሄ ጊዜ ማራዘም፣ ጊዜ መስጠት ወይም በሂደት የሚባሉ ነገሮች አንዱን ነጥሎ ሌላውን ንትል ብሎ መሄድ የማይቻልበት ስለሆነ እኩል አስቻይ ሁኔታ የሚፈጠርበትን መንገድ ተፈልጎ መፍትሄ ማስቀመጡ ነው የተሻለ የሚሆን።
የአማራ ብሔራዊ ንቅናቄ አብን እነዚህ አካባቢዎች በተለያዩ ሰበቦች ቀጣዩን የምርጫ ዘመን ያለ ውክልና እንዲያሳልፉ የማድረግ ያለው ሸፍጥ መኖሩን ጠቅሶ ተቀባይነት የለውም የሚል መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን የፌዴሬሽን ምክር ቤት የሰጠውን ውሳኔ በተመለከተ እንዴትና በምን ሁኔታ እንደሚያስፈጽም ወደፊት በዝርዝር ያሳውቃል ሲሉ ሰብሳቢዋ ተናግረዋል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
እስራኤልና ሊባኖስ የተኩስ አቁም ስምምነቱን በሶስት ሳምንታት ለማራዘም ተስማምተዋል ሲሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ አሳውቀዋል። ስምምነቱ የመጣው የእስራኤልና የሊባኖስ ባለስልጣናት ዋይት ሀውስ ውስጥ ያልተለመደ ስብሰባ ካደረጉ በኋላ እንደሆነ ተገልጿል። በሌላ በኩል በመካከለኛው ምስራቅ የቀጠለውን ውዝግብና ውጥረት ለማርገብ ፓኪስታን የጀመረችውን የሰላም ድርድር ቀጥላበታለች። በዛሬ ዕለትም የኢራን የውጭ ጉዳይ ሚኒስትር ወደ ፓኪስታን መጓዛቸው ተሰምቷል። የመካከለኛው ምስራቅ ውዝግብ ባያባራም የተኩስ አቁም ስምምነቶችና ድርድሮች ስለመኖራቸው ይነገራል። የዓለም ኢኮኖሚን ስላናጋው የሆርሙዝ ሰርጥ አካባቢም ስለቀጠለው ውጥረት የዋሽንግተን ዲሲ ዘጋቢያችን አበበ ፈለቀን ወደ ስቱዲዮ ከመግባታችን አስቀድሞ በስልክ አነጋግሬዋለሁ።
ጤና ይስጥልኝ አበበ። እንግዲህ የመካከለኛው ምስራቅ ውዝግብ ባያባራ የተኩስ አቁም ስምምነቶች ስለመረዘማቸው ተሰምቷል። ዶናልድ ትራምፕ ሊባኖስ እና እስራኤል የተኩስ አቁም ስምምነቱን እንዳራዘሙ ታሳውቀዋል። የዚህ ስምምነት መራዘም ምን ይዞ ይመጣ ይሆን?
እንግዲህ መጀመሪያ የስምምነቱ መራዘም ምንድን ነው የሚለውን መለስ ያስፈልጋል። ሁለቱም ወገኖች ሙሉ በሙሉ ወደሚባል የጦርነት አውድማ ውስጥ የመግባት ፍላጎት እንደሌላቸው የሚያሳይ ነው። በተወሰነ ደረጃ ይኸው የተኩስ አቁም ስምምነት እየተከበረ እንደሆነ ይነገራል። ያም ሆኖ በግራና በቀኝ አልፎ አልፎ የሚደረጉ ግጭቶችና የአየር ጥቃቶች እንደቀጠሉ ናቸው። ይሄ ምናልባት ደግሞ ይህንኑ የተኩስ አቁም ስምምነት ሊያበላሸው ይችል ሆኖ የሚል ስጋትም አለው። ግን ያው የስምምነቱ ማራዘም ዋና ዓላማ ተብለው ሊጠቀሱ የሚችሉት አንደኛው ለዲፕሎማሲው ወይም ደግሞ ለውይይቱ ተግባራዊ እንዲሆን ትንሽ መፈናፈኛ ቦታ መስጠት ነው። ሁለተኛው ደግሞ በቀጥታ የሚሆን በሶስተኛ ወገን አደራዳሪነት ውይይቶችና ድርድሮች እንዲቀጥሉ የሚያደርግ ይመስለኛል። እና ምናልባት እንግዲህ ዘላቂም ባይባል በተወሰነ ደረጃ የአካባቢውን ሰላም ትንሽ ወደ መረጋጋት ሊያመጣ የሚችል መንገድ ተደርጎ ሊወሰድ ይችላል። ያም ሆኖ እንግዲህ እነዚህ የተኩስ አቁም ስምምነቶች በወታደራዊ ግጭቶች ብቻ ሳይሆን በፖለቲካዊ ችግሮች ሊፈርሱ ይችላሉ። እንደገና ደግሞ ልክ ትላንትና በተደረገ ድብደባ የሞተችውን ጋዜጠኛ ጨምሮ ሌሎች እንደዚህ አይነት ሰላማዊ ሰዎች ላይ የሚደረጉ ጥቃቶች ደግሞ በህዝቡ ዘንድ ቁጣ ሊቀሰቅሱ ይችላሉ። እና በጣም በስጋት የሚታይ ግን ተስፋ የሚሰጥ ነገር ተደርጎ ሊወሰድ ይችላል።
እንግዲህ በሌላ በኩል ዋነኞቹ ተፋላሚዎች ወደ ድርድር ጠረጴዛ እየመጡ ነው ተብሏል። ፓኪስታን ለሁለተኛ ጊዜ ጥረቷን ጀምራለች። ለዚህም የኢራን የውጭ ጉዳይ ሚኒስትር ወደ ፓኪስታን መሄዳቸው ነው የተሰማው። ከዛም እንደው የተሻለ ነገር ይጠበቃል? መገናኛ ብዙሃን ምን ይላሉ?
አዎ እንግዲህ ይሄ ጉዳይ ደግሞ ተጀምሮ የቆመ ጉዳይ ነው። ፕሬዚዳንት ትራምፕ ከዚህ ቀደም በጊዜ የተገደበ ተኩስ አቁም ስምምነት አድርገው ያስፈራሩና ነገሮች ሳይሳኩ ሲቀሩ ያንን ያራዘሙት ነበር። አሁን ግን ትናንትናም በሰጡት መግለጫ አታጣድፉኝ፣ አሁን ምንም አይነት መዝጊያ የሌለው ክፍት የሆነ የተኩስ አቁም ስምምነት ወስነዋል፣ በአንድ ወገን ማለት ነው። አሁን ኢራን ወደ ጠረጴዛው እንድትመጣ እድል ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር እንዳልሽው ወደ ፓኪስታን እያመሩ ነው። አሜሪካ እስካሁን ድረስ ትሳተፍ ወይም ደግሞ የተነሳው ጉዳይ ወደ እሷ መስመር የሚሆን አይሆን የተናገረችው ነገር የለም። አሁን ንግግሮቹ ቀጥተኛ ያልሆኑ ማለትም አሜሪካና ኢራን ሳይሆን እያወሩ ያሉት ኢራንና ፓኪስታን ናቸው። ፓኪስታን ነገሮችን ለማመቻቸት እየሞከረች ነው። ግን ከዚህ በኋላ የምናየው ነገር በመጀመሪያው ዙር ውጤታማ የሆነ ከሆነ ሁለተኛ ዙር ግንኙነት በሁለቱ ሀገራት መካከል ሊደረግ ይችላል። ግን ከዲፕሎማሲ ጎን ደግሞ ጫናው አሁንም እንደቀጠለ የሚሄድ ይመስለኛል።
እንግዲህ ምንም እንኳን እነዚህ የተኩስ አቁም ስምምነቶች፣ ድርድሮች የመጀመራቸው የመካሄዳቸው ወሬ ቢወራም አሁንም በሆርሙዝ ወሽመጥ ላይ ያለው ውጥረት ገና የረገበ አይመስልም። አሜሪካ ወደ ቻይና የምትጓዝ ከኢራን ጋር ግንኙነት ያላት ምናልባትም ነዳጅ የጫነች ልትሆን ትችላለች። መርከብ ይዣለሁ ብላ ይፋ አድርጋለች። በቪዲዮ ሁሉ ነው ሲያሳዩ የነበሩት እና ወታደራዊ ኃይሏንም በአካባቢው አጠናክራለች። ቻይናም ዝም የምትል አይመስልም፣ ኢራንም እንዲሁ። ሁኔታው እዛ አካባቢ ዋናው የዓለምን ኢኮኖሚ ግራ እያጋባ ያለው ነገር ስለሆነ ወዴት ያመራል? መገናኛ ብዙሃን እንግዲህ ምን ይላሉ? በተለይ እነሱ ብዙ ነገሮችን ስለሚያነሱ ብዬ ነው አሜሪካ ውስጥ።
አዎ እንዴ፣ መገናኛ ብዙሃን ብቻ ሳይሆን አክቹዋሊ ዛሬ የአሜሪካ የመከላከያ ሚኒስቴርም መግለጫ ሰጥቷል። ዛሬ ጠዋት ላይ እንዳልሽው የአሜሪካ የወታደራዊ የዛ አካባቢ የመገኘት አቅም ወይም ደግሞ የወሽመጡ አካባቢ ያለው እገዳ መቀጠል ብቻ ሳይሆን እጅግ በጣም እየሰፋ ነው። ወደ 34 የሚሆኑ መርከቦች እንዳስመለሱ ተናግረዋል። ከዛም አልፎ ከአካባቢው ባለፈ በሌሎች ዓለም አቀፍ ውሃዎች ላይ ወይም ውቅያኖስ ላይ ሁላ ከኢራን ጋር ግንኙነት ያላቸውን መርከቦች እያስቆሙ ነው። እንግዲህ ይህ እንደ ስትራቴጂ ስታዩ ወደ ሙሉ ጦርነት ሳያመሩ ኢራንን አስጨንቀው አስጠብበው አስገድደው ወደ ሰላም የማምጣት ስትራቴጂ ተደርጎ ሊታይ ይችላል። ያም ሆኖ ግን በሌላ መንገድ ደግሞ አሁን ዶናልድ ትራምፕ በተጋጋሚ ካሳዩት የሐሳብና የባህሪ መለዋወጥ አንጻር ደግሞ አሁን ሰላም መጣም አልመጣም ወደ ጦርነት ይኬድ ይሆን የሚል ስጋትም መፍጠሩ የሚቀር አይመስለኝም። ግን በግልጽ የሚታየው አሜሪካ ከማስፈራራቱ ሰላምን ፈልጋለሁ ከማለቱ ጎን ለጎን እጅግ በጣም ከፍተኛ የሆነ ወታደራዊ አቋሙን ወደዛ አካባቢ አስራለች። አሁን ለመጀመሪያ ጊዜ በ20 ዓመታት ውስጥ ለመጀመሪያ ጊዜ ሶስተኛ የአሜሪካ የጦር መርከብ 80 የተዋጊ ጀቶችን የምትይዝ የጦር መርከብ ወደ ቦታዋ ተጉዛለች እና ትንሽ የሚያስጨንቅ ግን ደግሞ እንደ ስትራቴጂ ኢራንን ወደ ጠረጴዛ ለማምጣት ማስፈራሪያ ተደርጎ ሊወሰድ የሚችል አቋም ይመስላል።
እንግዲህ የሚሆነውን ውሎ አድሮ የምናየው ነው የሚሆነው። ተጽዕኖ ሁሉም ሀገራት ላይ ቀጥሏል። አመሰግናለሁ አበበ ፈለቀ ከዋሽንግተን ዲሲ።
አመሰግናለሁ ይምሻዋል።
አድማጮች፣ ባርሲ ዞን ሮቤዲዳ አወረዳ ንጹሃን ላይ የተፈጸመው ጥቃት የአፍሪካ ሀገራት በሰብአዊ መብት ላይ የሚተላለፉ ውሳኔዎችን እንደማይተገብሩ መገለጹ፣ በ614 ምርጫ ክልሎች ላይ ምርጫ እንደሚያካሂድ ብሔራዊ ምርጫ ቦርድ ማሳወቁ ተጽፈዋል የተባሉ ታሪኮች እንዲታረሙ ያሳሰበው የኦሮሞ ምርምር ማህበር ጉባኤ፣ እንዲሁም የእስራኤልና ሊባኖስ የተኩስ አቁም ስምምነት ለሶስት ሳምንት መራዘሙን የቃኘው የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ።